ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ፕሮግራማችን አሁን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና
ጤና ይስጥልን እኔም ቆንጂት ታዬ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ሴፕቴምበር 11 በዩናይትድ ስቴትስ ላይ ግዙፍ የሽብር ጥቃት ከተፈጸመ ዛሬ ልክ 18 ዓመት ሆነ። በኒውዮርክ የንግድ ማዕከል መንታ ሕንፃዎች ላይ መንገደኞችን ባሳፈሩ አይሮፕላኖች በተከታታይ በተፈጸሙ ጥቃቶች 2606 ሰው አለቀ።
አርሊንግተን ቨርጂኒያ፣ ዋሽንግተን ዲሲ መግቢያ ላይ በሚገኘው የዩናይትድ ስቴትስ የመከላከያ መስሪያ ቤት ላይ መንገደኞችን ባሳፈረ ሌላ አውሮፕላን በተጣለ አደጋም 125 ሰው ሞተ።
ከጠላፊዎቹ ጋር ሲተናነቁ ፔንሲልቬንያ ሻንክስቪል ላይ በወደቀ አይሮፕላን ውስጥ የነበሩ 64 ተሳፋሪዎች በሙሉ ተሰዉ።
መስከረም 11 9/11 የዩናይትድ ስቴትስን ገጽታና ሁኔታ በከፍተኛ ልዩነት ቀየረው። ዕለቱ የከበደ ሐዘን ቀን ሆኖ በታሪክ ሰፈረ።
ዘገባ ይዘናል። ክቡራትና ክቡራን አድማጮች፣ የተወሰኑ እስላማዊ መንግሥት ቡድን አባላትን በቁጥጥር ስር አውያለሁ ሲል የኢትዮጵያ መከላከያ ሚኒስቴር አስታውቋል። የዕለቱ አብይ ርዕስ ነው። የዛሬ ጳጉሜ 6 2011 ዓ.ም ምሽት ዝግጅታችን ጀመረ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አሜሪካውያን ከ18 ዓመታት በፊት በዛሬዋ ዕለት እንደ ኤሮፓውያን አቆጣጠር መስከረም 11 2001 ዓመተ ምህረት ኒውዮርክ፣ ቨርጂኒያና ፔንሲልቬንያ ውስጥ በሽብርተኛ ጥቃቶች የተገደሉትን ወደ 3000 የሚጠጉ ሰዎች እያሰቡ ናቸው። ፕሬዚደንት ዶናልድ ትራምፕ እና ቀዳማዊት እመቤት ሜላኒያ ትራምፕ በጥቃቱ ዕለት ሽብርተኞች ከጠለፏቸው ሁለት አውሮፕላኖች አንደኛውን ከኒውዮርኩ የዓለም የንግድ ማዕከል ሕንፃ ጋር ባጋጩበት ከጠዋቱ 2:46 ላይ ዋይት ሀውስ ቤተ መንግስት ደጃፍ ላይ በተከናወነ የህሊና ጸሎት ተካፍለዋል። ከዚያም ፕሬዚደንቱ በዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን በተከናወነ ስነ ስርዓት ላይ ለተገኙ የአልቃይዳ ሽብርተኞች የጠለፉትን አውሮፕላን ከሕንፃው ጋር ባጋጩበት ጥቃት ለተገደሉ ሰዎች ቤተሰቦች ንግግር አድርገዋል። በኒውዮርክ ግራውንድ ዜሮ ተብሎ በሚጠራውና በመስከረም አንዱ ጥቃቶች የወደሙት የዓለም የንግድ ማዕከል ሕንፃዎች በነበሩት ስፍራ ላይ በሚገኘው መታሰቢያ በየዓመቱ በሚካሄደው የመታሰቢያ ስነ ስርዓት ላይ ሰለባ የሆኑ ሰዎች ስም ዝርዝር ተነቧል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስም ፔንሲልቬንያ ሻንክስቪል ከተማ ላይ በተካሄዱ የመታሰቢያ ስነ ስርዓቶች ላይ ተካፍለዋል። በመጽሔት ክፍለ ጊዜ በዛሬው የመታሰቢያ ዝግጅቶች ላይ ያተኮረ ዝርዝር ዘገባ ይኖረናል።
ባለፈው ሳምንት ሕክምና ላይ በነበሩበት በሲንጋፖር ሆስፒታል ያረፉት የዚምባብዌ የቀድሞ ፕሬዚደንት ሮበርት ሙጋቤ አስከሬን ዛሬ ሐራሬ ገብቷል። ለ37 ዓመታት ዚምባብዌን የገዟት ሙጋቤ ያረፉት በ95 ዓመት ዕድሜያቸው ሲሆን የፊታችን ቅዳሜ ሐራሬ ላይ በመንግሥታዊ ደረጃ በተሰናዳ ግዙፍ የጸሎትና የፍትሐት ሥነ ሥርዓት ስንብት ተደርጎ በማግስቱ እሁድ የአስከሬናቸው ቀብር እንደሚፈጸም ተገልጿል። የሮበርት ሙጋቤን አስከሬን ከፍተኛ የሀገሪቱ ባለሥልጣናት፣ ከፍተኛ ወታደራዊ መኮንኖች፣ በሺዎች የሚቆጠሩ ለቀስተኞችና ሐዘንተኞች አቀባበል አድርገዋል። የአሁኑ የሀገሪቱ ፕሬዚደንት ኤመርሰን ምናንጋጓ እስከ ቀብሩ ዕለት ብሔራዊ የሐዘን ጊዜ እንዲሆን አውጀዋል።
በኢንተርኔት አማካይነት በማጭበርበር ገንዘብ በመቀበል የተወነጀሉ በመቶዎች የተቆጠሩ ሰዎች ናይጄሪያና ዩናይትድ ስቴትስ ውስጥ በቁጥጥር ስር መዋላቸውን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። በብዙ ቢሊዮን ዶላር የሚቆጠር ገንዘብ በማጭበርበር ተግባር የተወነጀሉ ወደ 300 የሚሆኑ ሰዎች በቁጥጥር ስር የዋሉት በዓለም አቀፍ ደረጃ በተቀናጀ እንቅስቃሴ እንደሆነ ነው የተገለጸው። አራት ወር በወሰደው እንቅስቃሴ በጠቅላላ 281 ሰዎች የተያዙ ሲሆን 167ቱ በናይጄሪያ 74ቱ ደግሞ ዩናይትድ ስቴትስ ውስጥ እንደተያዙ ነው የተገለጸው። ኬንያ፣ ጋና፣ ፈረንሳይ፣ ጣሊያን፣ እንግሊዝና ጃፓን ውስጥም የተያዙ እንዳሉ ተመልክቷል። ኦፕሬሽን ሪዋይርድ በሚል ስያሜ በተወሰደው እርምጃ 3.7 ሚሊዮን ዶላር እንደተወረሰም ተገልጿል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ በመባረራቸው የፕሬዚደንት ዶናልድ ትራምፕ አስተዳደር የኢራንን ጉዳይ እንዳለፈው አድሏዊ በሆነ መንገድ እንዲይዘው ያስችል ይሆናል ሲሉ አንድ የኢራን መንግሥት ቃል አቀባይ መናገራቸው ተገለጸ። ቦልተን የአሜሪካ የጠብ ፈላጊነትና ኢራንን የመጥላት ፖሊሲ ተምሳሌት ነበሩ ሲሉ የኢራን መንግሥት ቃል አቀባይ አሊ ራቤ ዛሬ ተናግረዋል። የውጭ ጉዳይ ሚኒስትሩ ዣቫድ ዛሪፍን ጨምሮ የኢራን ባለሥልጣናት ጆን ቦልተንን የኢራቅንና የዩናይትድ ስቴትስን ውጥረት በንግግር መፍታትን ይቃወማሉ ብለው በተደጋጋሚ ሲናገሩ ቆይተዋል። ትናንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሰጡት ቃል ፕሬዚደንቱ ጆን ቦልተንን ማባረራቸው የውጭ ፖሊሲያቸውን አይቀይርም ብለዋል።
ሪፐብሊካኑ ዳን ቢሾፕ በዩናይትድ ስቴትስ ከፍተኛ ትኩረት በሳበ ልዩ ምርጫ የተወካዮች ምክር ቤት መቀመጫ አሸንፈዋል። ሁለቱም ፓርቲዎች ይህንን ምርጫ የመጪው አገር አቀፍ ምርጫ ምን እንደሚመስል ፍንጭ ሊሰጥ ይችላል በሚል በአንክሮ ሲከታተሉት ቆይተዋል። ቢሾፕ ዲሞክራቱን እጩ ዳን መክሬዲን 51-49 በሆነ ጠባብ የድምፅ ብልጫ ነው ያሸነፏቸው። ፕሬዚደንት ዶናልድ ትራምፕና ምክትል ፕሬዚደንታቸው ማይክ ፔንስ ለቢሾፕ ድጋፍ ለማሰባሰብ በምርጫው ዋዜማ ሰሜን ካሮላይናን መጎብኘታቸው ልዩ ምርጫው ትልቅ ስፍራ የተሰጠው ለመሆኑ ማሳያ እንደሆነ ተገልጿል። ለሪፐብሊካን ፓርቲ ትልቅ ድል፣ እንኳን ደስ አለን ብለዋል ፕሬዚደንት ትራምፕ።
የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ፓርላማውን በማገድ የወሰዱት እርምጃ ሕገ ወጥ ነው ሲል አንድ የስኮትላንድ ፍርድ ቤት ውሳኔ ሰጠ። ዳኞቹ የጠቅላይ ሚኒስትሩ እገዳ እንዲቀለበስ ትዕዛዝ ሳይሰጡ ጉዳዩ በብሪታንያ ጠቅላይ ፍርድ ቤት ውሳኔ ሊሰጥበት የሚገባ ነው ብለዋል። መንግሥት ውሳኔውን ተቃውሞ ይግባኝ እንጠይቃለን ብለዋል። ለአምስት ሳምንታት የሚጸናው የብሪታንያ ፓርላማ እገዳ ትናንት ማክሰኞ ሥራ ላይ ውሏል። ተቃዋሚ የፓርላማ አባላት እገዳውን ሀገሪቱ ከአውሮፓ ህብረት የምትወጣበት በአውሮፓ የዘመን አቆጣጠር ኦክቶበር 31 የጊዜ ገደብ በተቃረበበት በአሁኑ ወቅት የፈጸሙት የመፈንቅለ መንግሥት እርምጃ ብለውታል። የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ፣ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ፣ በናይል ሳት ቪኦኤ 24 ላይ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጳጉሜ 6 2011 ዓ ም ምሽት ፕሮግራማችን ነው። በአሃዱ ሬዲዮ 94.3 ላይም በቀጥታ ልታደምጡን ትችላላችሁ።
እንኳን ለአዲስ ዓመት አደረሳችሁ።
I'm not
መጪው ዓመት የጤና፣ የሰላም፣ የፍቅር፣ የደስታ እንዲሆንላችሁ እንመኛለን። የተከበራችሁ አድማጮች፣ ከዘጋቢዎቻችን የደረሱን የአዲስ ዓመት ዋዜማ ዘገባዎች፣ የአውደ ዓመት ዘፈኖችንም ይዘናል በምሽቱ። መልካም አዲስ ዓመት፣ አብራችሁን ቆዩ።
መልካም አዲስ ዓመት። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የተወሰኑ የእስላማዊ መንግስት ቡድን አባላት ያላቸውን በቁጥጥር ስር ማዋሉን የኢትዮጵያ የመከላከያ ሚኒስቴር አስታወቀ። ያልተያዙ ነገር ግን ጥብቅ ክትትል እያደረገባቸው የሚገኙ እንዳሉም አመልክቷል። ጽዮን ግርማ ተጨማሪ ይዛለች።
የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹምና የዘመቻ መምሪያ ኃላፊ ጀነራል ብርሃኑ ጁላ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ ከተያዙት አባላት በተጨማሪ በጥብቅ ክትትል ላይ የሚገኙ እንዳሉ ጠቁመዋል። ጀነራሉ በዚሁ ቃለ ምልልሳቸው አይኤስ ኢትዮጵያ ውስጥ በተለያዩ ቦታዎች ለመንቀሳቀስ ተደጋጋሚ ጥረት አድርጎ እንደከሸፈበት ገልጸው፣ ነገር ግን ከተለያዩ አካባቢዎች የመለመላቸው ስልጠና የወሰዱና የተጠመቁ ሰዎች እንዳሉ መንግስት እንደደረሰበት ተናግረዋል። ስለ ጉዳዩ ባብራሩበት የቃለ ምልልሱ ክፍልም በአሁኑ ወቅት የአይኤስ አባላት ምን እያደረጉ እንዳሉ፣ የት ቦታ በመንቀሳቀስ ላይ እንደሚገኙ፣ ከነማን ጋር ግንኙነት እንዳላቸው፣ በከተሞች ውስጥ ያሉት ሰዎቻቸው እነማን እንደሆኑ፣ ምን እየሰሩ እንዳሉ፣ እቅዳቸው ምን እንደሆነና ሌሎች መግለጽ የማያስፈልጉ ጉዳዮችም እጅግ ከፍተኛ ክትትል እየተደረገባቸው ነው ብለዋል። መከላከያ ሰራዊቱ አገሪቱን ለመጠበቅ በተጣለበት ከባድ ኃላፊነት መሰረት ጠንክሮ እየሰራ መሆኑን የገለጹት ጀነራሉ ሀገራችንንና ሕዝባችንን ከየትኛውም አደጋ ለመጠበቅና ለመከላከል ባለብን አደራና ከባድ ኃላፊነት የተነሳ ቀን ከሌት አንተኛም ብለዋል። ከ20 ቀናት በፊት የአሜሪካ ድምፅ ሶማሊያ የሚገኘው የእስላማዊ መንግስት ክንፍ ኢትዮጵያ ውስጥ ጀሌዎችን ለመመልመል የሚያስችሉትን በአማርኛ በድምፅና በቪዲዮ የተቀረጹ ጅሃዳዊ የቅስቀሳ ውጤቶችና ጽሁፎችን ሊያወጣና ሊያሰራጭ እንደሆነ ምንጮቹን ጠቅሶ ዘገባ ማሰናዳቱ ይታወሳል። እስላማዊ መንግስት ቡድን ለአዲሱ ዘመቻው ኢትዮጵያ ውስጥ የሚታየው የጎሳና የፖለቲካ አለመረጋጋት አመቺ ሁኔታ እንደፈጠረለት ኬንያ ውስጥ የሚገኘው የሳህን የምርምር ኢንስቲትዩት ዳይሬክተር ማት ብራይደን ከአሜሪካ ድምጽ የሶማሌኛ አገልግሎት ባልደረባ ሃሩን ማሩፍ ጋር ባደረጉት ቃለ ምልልስም አስታውቀው ነበር።
ISIS sees in Ethiopia a potential opportunity. We know the group has been
አይሲስ ኢትዮጵያ ውስጥ መልካም አጋጣሚ እንደተፈጠረለት እያስተዋለ ነው። ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሰራ መቆየቱን እናውቃለን። ምንም እንኳ በአብዛኛው የአህጉሪቱ ክፍል አይሲስ ባይሳካለትም ህልውናውን ግን አስጠብቆ እስካሁን መቆየት ችሏል።
ቀድሞ የካናዳ ጦር ተጠባባቂ ባልደረባ የነበሩት ብራይደን ኬር በወቅቱ አያይዘው የተናገሩት የጠቅላይ ሚኒስትር አብይ አህመድ መንግስት በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቃቸውን፣ ከኤርትራም ጋር የሰላም ውል መፈረሙን ጨምሮ የተወሰዱት የለውጥ እርምጃዎች ለኢትዮጵያ ያመጡት ተስፋን ብቻ ሳይሆን ብዙ ሁከትና አለመረጋጋትም እንዳጀባቸው ጠቁመው ነበር።
There are many groups that are disaffected and disgruntled by the way the transition is unfolding.
ለውጡ እየተጓዘ ያለበት አካሄድ የነካቸውና የጎዳቸው ወይም ያልተደሰቱበት ብዙ ቡድኖች አሉ። ወደ ኢትዮጵያ ብዙ መሳሪያ እየገባ እንደሆነ የሚናገሩ ሪፖርቶች አሉ። ባለፈው ዓመት ውስጥ ብዙ መፈናቀልም ነበር። የመከፋት ስሜት ባላቸውና ሁከት እየተለመደ በመጣባቸው ማህበረሰቦችና አካባቢዎች ጽንፈኛ ቡድኖች ጀሌዎችና ደጋፊዎችን ለመመልመል ይዞታና ቁጥጥራቸውን ለማረጋገጥና ለማስፋት እድል ያገኛሉ። አይሲስ እያደረገ ያለውም እነዚህን ሁሉ ነው።
ጀነራል ብርሃኑ ጁላም መግለጫ የሰጡት ከዚሁ ጋር በተያያዘ ጉዳይ በመሆኑ እንዲሁም ደግሞ ከዚሁ ጽንፈኛ ቡድን ጋር የተገናኙ ሰዎች በቁጥጥር ስር መዋላቸውን በመሆኑ ተጨማሪ ማብራሪያ ለማግኘት ከፍተኛ ጥረት አድርገን ነበር። በመጨረሻም በዚህ ጉዳይ ላይ ላሉን ጥያቄዎች ሰፋ ያለ ማብራሪያ ለማግኘት የኢታማዦር ሹሙ ጽህፈት ቤት ኃላፊ የሆኑት ኮሎኔል ተስፋዬ አያሌው ጋር ስልክ ደውለን ነበር። በመጀመሪያ ገበያ መሀል መሆናቸውን ጠቅሰው ከአስር ደቂቃ በኋላ እንድንደውል ነገሩን። የተባለውን ያህል ደቂቃ ጠብቀን እንዲሁም በጣም በተደጋጋሚ ደውልን። በመጨረሻም አንዲት ሴት ስልኩን አንስተው እንደሌሉ ገለጹልን። በዚህም ምክንያት በዚህ ጉዳይ ላይ ለዛሬ ተጨማሪ ማብራሪያን አካተን ማቅረብ ሳንችል ቀርተናል። እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ጽዮን ግርማ እናመሰግናለን። የትንታኔው መጽሔት ይቀጥላል።
ዛሬ ሴፕቴምበር 11 2001 ዓመተ ምህረት የተፈጸመውን የሽብር ጥቃት 18ኛ ዓመት አሜሪካውያን እያሰቡ ናቸው። ኒውዮርክ፣ ቨርጂኒያ እና ፔንሲልቬንያ ውስጥ በተፈጸሙ ጥቃቶች ቁጥሩ ወደ 3000 የሚጠጋ ሰው አልቋል። ሪፖርተራችን ጄፍ ካስተር ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከባለቤታቸው ሜላኒያ ትራምፕ ጋር ሆነው በዋይት ሀውስ ቤተ መንግስት በተደረገው የመታሰቢያ በዓል ወቅት ሙታኑን ለማሰብ የአንድ ደቂቃ ዝምታን መርተዋል። አሸባሪዎቹ ከጠለፏቸው ሁለት ጀት አይሮፕላኖች አንደኛው ኒውዮርክ ከተማ ላይ የነበረውን ሰማይ ጠቀስ የዓለም ንግድ ማዕከል ሰሜን ክፍልን የመታበት ጊዜ ታስቧል። ወደ ኋላ ደግሞ የአልቃይዳ አሸባሪዎች ፔንታገን በሚባለው የዩናይትድ ስቴትስ የመከላከያ ሚኒስቴር ዋና ጽህፈት ቤት ህንፃ ላይ የተጠለፈ አይሮፕላን አብርረው ሲያጋጩት ከተገደሉት የ184 ሰዎች ቤተሰቦች በተደረገው ስነ ስርዓት ትራምፕ ንግግር አድርገዋል።
Today our nation honors and mourns the nearly 3000 lives that were stolen from us.
ዛሬ ሀገራችን መስከረም 11/2001 ዓመተ ምህረት እንደ አውሮፓ አቆጣጠር ማለት ነው ከኛ የተሰረቁትን ወደ 3000 የሚጠጉ ሰዎችን ታስባለችና ታከብራለች። የአልቃይዳ አሸባሪዎች የአሜሪካን አውሮፕላን በረራ 77ን ጠልፈው ፔንታገን ላይ በከሰከሱበት ወቅት እዚህ መሬት ላይ 184 ሰዎች ተገለዋል። የመስከረም 11ው ጥቃት በእያንዳንዱ አሜሪካዊ ነፍስ ውስጥ ሰርጿል። ድንጋጤ፣ ሐዘንና ቁጣ የሰፈነበት ዕለት ነበር።
ፕሬዚደንት ትራምፕ አያይዘውም ዛሬ እዚህ ያለነው ምንጊዜም ቢሆን ላለመርሳትና ቁርጠኛነታችንን ለማደስ ነው ሲሉ ለሙታኑ ቤተሰቦች ቃል ገብተዋል። የአሸባሪዎቹ ጥቃት ዓላማ የኑሮ ዘያችንን ለመገዳደርና ቅስማችንን ለመስበር ነበር። ነገር ግን ያ ቀን የበለጠ እንድንጠነክር፣ የበለጠ ቁርጠኛ እንድንሆንና ሀገራችንን ለመከላከል ይበልጥ ቆርጠን እንድንነሳ አድርጎናል ሲሉ ትራምፕ አስገንዝበዋል። አሜሪካ ግጭት አትፈልግም። ስትጠቃ ግን ከማይሰበረው መንፈሷ ጋር የተጠናከረ መሳሪያዋን ትተክላለች ሲሉም ትራምፕ አክለዋል። የዩናይትድ ስቴትስ ወታደራዊ ኃይል በዓለም ደረጃ የሚደቀኑትን አደጋዎች ለመቋቋም የማይታጠፍ ወሳኝነት አለው በማለትም አሞግሰዋል። ፕሬዚደንት ትራምፕ ከታሊባን ጋር ደርሰውት የነበረውን የሰላም ስምምነት ባለፈው ሳምንት ከሰረዙ በኋላ የዩናይትድ ስቴትስ ወታደራዊ ኃይል ካለፉት 4 ቀናት ወዲህ የታሊባን አማጽያንን አይተውት በማያውቁት የኃይል መጠን መቷቸዋል ብለዋል። ኒውዮርክ ውስጥ አሁን ግራውንድ ዜሮ በሚባለው አሸባሪዎቹ ባደረሱበት ጥቃት ከመደርመሱ በፊት ሰማይ ጠቀሱ የዓለም የንግድ ማዕከል በነበረበት ቦታ ላይ በሚደረገው ዓመታዊ የመታሰቢያ በዓል በጥቃቱ የሞቱ ሰዎች ስሞች ተነበዋል። በመቶዎች የሚቆጠሩ ከጥቃቱ የተረፉ ሰዎችና የሞቱት ሰዎች ቤተሰቦች በግራውንድ ዜሮ ተገኝተዋል።
አዳነች እናመሰግናለን ለዘገባው። ወደ ቀጣዩ ሪፖርት እናልፋለን። በተጠናቀቀው 2011 ዓመተ ምህረት ውስጥ የኢትዮጵያ ፓርላማ 90 ህጎችን፣ የብድር ስምምነቶችንና ውሳኔዎችን ማጽደቁ ታውቋል። አንዳንዶቹ በእንደራሴዎች በሙሉ ድምጽ የጸደቁ ሲሆኑ፣ አንዳንዶቹ ደግሞ ለወትሮው የኢትዮጵያ ፓርላማ ባልተለመደ ሁኔታ ከፍተኛ ሙግት የተስተዋሉባቸው አለመግባባትም የነበሩባቸው በድምጽ ብልጫ የተወሰኑ እንደሆኑም ተገልጿል። ምክትል አፈጉባኤ ሽታዬ ምናለን ያነጋገረው ሀብታሙ ስዩም ተጨማሪ ይዟል።
ላለፉት 14 ዓመታት በተለያዩ ዙሮች የሀገሪቱን ከፍተኛ ህገ ውጭ ተቋም በምክትል አፈጉባኤነት ላገለገሉት ወይዘሮ ሽታዬ ምናለ የ2011 ዓ.ም የህዝብ ተወካዮች ምክር ቤት ክራሞት መንፈሱ ከነባሩ ለየት ያለ የተሻለ መሆኑን ያወሳሉ። ምክንያቱ ደግሞ ለወትሮ ህግ በማጽደቅ ሂደቱ የተለያዩ ሐሳቦች የማይሰሙበት ፓርላማ አሁን ከረር ያሉ ሙግቶችንና ቅዋሚዎችን ሳይቀር ማስተናገዱ ነው።
ብዙ ውይይት የተደረገባቸው ለምሳሌ የምግብና መድኃኒት አስተዳደር አዋጅ፣ የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ፣ የአስተዳደር የወሰንና ማንነት ኮሚሽን ማቋቋሚያ አዋጅ፣ የእርቀ ሰላም ኮሚሽን ማቋቋሚያ አዋጅ፣ የሲቪል ማህበራትና ድርጅቶች አዋጅ እና የፖለቲካ ፓርቲዎች የምርጫና የምርጫ ስነ ምግባር አዋጅ ታሰሉት በጣም ረጅም ጊዜ ወስደው በምክር ቤቱ ውይይት የተደረገባቸው ክርክሮች እና ሀሳቦችም ብዙ የተራመዱባቸው ልዩነቶችም የተስተናገዱባቸው አዋጆች ነበሩ።
የህዝብ ተወካዮች ምክር ቤት በ2011 ዓ.ም የስራ ዘመኑ በኢትዮጵያ ግዛት ላይ የሚተገበሩ ወሳኝ አዋጆችን፣ የብድር ስምምነቶችንና ውሳኔዎችን አጽድቋል።
እንደ አጠቃላይ ከ90 በላይ ውሳኔዎች፣ አዋጆች እና ከሀገራት ጋር የተደረጉ ጋራ የሁለትዮሽ ስምምነቶች እና የብድር ስምምነቶችም ጭምር በምክር ቤቱ ቀርበው ስለሆነ የሚጸድቁት ከ90 በላይ ይሆናሉ። በከፋፍለን በየዘርፋቸው ስናያቸው ከ20 በላይ ውሳኔዎች፣ ከ30 በላይ አዋጆች እና ወደ 36 የሚደርሱ የብድር እና ከተለያዩ ሀገራት ጋር የተደረጉ የንግድ በጋራ የመስራት፣ የሳይንስ የመሳሰሉ ስምምነቶች ተደርገዋል።
እነዚህ ሁሉ አዋጆች፣ የብድር ስምምነቶችና ውሳኔዎች ቢጸድቁም ቅሉ የበዛው ዜጋ ስለ አዳዲሶቹ ገዢ ሰነዶች እውቀቱ እንዳለው ወይዘሮ ሽታ ይጠራጠራሉ። ሕግን አለማወቅ ከተጠያቂነት አያድንም የሚለው የተለመደ ንግግር ዜጎች የሚጸድቁ ሕጎችን አስሰው እንዲያውቁ የእጅ አዙር ኃላፊነት መጣሉ ሙን ነው። የተወካዮች ምክር ቤት በራሱ ይህን ሕግ አውጥቻለሁ፣ ይህን ውሳኔ ወቁልኝ በማለት ረገድ ቀሪ ሥራዎች እንደሚጠበቁበት ምክትል አፈ ጉባኤዋ ያምናሉ።
የተደራሽነቱ ነገር ትክክል ነው። ጥያቄ ውስጥ እየገባ ያለ ነገር ነው። በዚህ በኩል እኛ እንግዲህ በዌብ ሳይታችን እንጭናለን። እንደገና ሌላ በተወሰነ ደረጃ እናደርሳለን ብለን ተስፋ የምናደርግበት ምክር ቤቱ ወደ ምርጫ ክልል የምክር ቤት አባላቱን ያሰማራል፣ በአመት ሁለት ጊዜ ማለት ነው። ስለዚህ በዚህ መንገድ ወደ የክልላችን ስንሄድ የወጡ አዋጆችን የትኞቹ አዋጆች እንደሆኑ እና በተለይ ደግሞ ተግባራዊ ሲሆኑ ህዝቡን በቀጥታ ይደርሱታል ተብለው እና ወይ በህይወቱ ውስጥ ተጽዕኖ ያሳድራሉ ተብለው የሚታሰቡ አዋጆች ለማድረስ እንሞክራለን። ምክር ቤት አባላት ይሰጣሉ፣ ግን በመስማት ብቻ ተግባራዊ ማድረግ እጥረት ስላለው በህትመቱም በኩል ስርጭቱም የራሱ ችግር ስላለው በቀጣይ በዚህ ዙሪያ ግን በጣም ሰፊ ስራ መሰራት አለበት። በዌብሳይታችን የሚጫነውም ሁሉም የህብረተሰብ ክፍል ሊደርሰውና ሊያውቀው ሊረዳው ስለማይችል ሌሎችን አማራጮች ማሰብ ግን በሂደት ግድ ይላል ማለት ነው።
በዓለም ባንክ የ2017 ሪፖርት መሰረት ከ70% በላይ የሆነውን የኢትዮጵያ ህዝብ ቁጥር የሚሸፍኑት እድሜያቸው ከ30 ዓመት በታች የሆኑ ወጣቶች ናቸው። እነዚህን ወጣቶች ለተሻሉ እድሎች የሚያበቁ ህጎች፣ ከጉዳት የሚታደጉ አዋጆች የማስፈለጋቸው ጉዳይ አያጠያይቅም። የህዝብ ተወካዮች ምክር ቤትም ለኢትዮጵያን ወጣቶች ይበጃሉ ያላቸውን አዋጆች፣ ስምምነቶችና ውሳኔዎች እንዳጸደቀ ምክትል አፈ ጉባኤ ሽታዬ ምናለ አክለዋል።
የተማሩ ወጣቶችንና ያልተማሩትንም ቢሆን በተገቢው ደረጃ አሰልጥኖ ከጉልበት ብዝበዛ ነጻ ሆነው ህጋዊ በሆነ መንገድ በተለያዩ ሀገራት ወጥተው የስራ እድል የሚፈጠርበት አዲስ አሰራርም ተዘርግቷል። ይሄም አንዱ ነው። የአሰሪና ሰራተኛ የውጭ የስራ ስምሪት አዋጅን አጽድቀናል። ስለዚህ ከወጣቶች ጋር እንደተባለው በተለይ ደግሞ ከየዩኒቨርሲቲው ግራጁዌት እያደረጉ ወደ ስራ መግባት የሚገባቸው ግን የስራ ስምሪት ያላገኙ ወጣቶችን ይሄ የተዘዋዋሪ ፈንድ የሚባል በተለየ መንገድ ስራ ላይ እንዲውል የተፈቀደ ገንዘብ ነበር። እሱም በአዋጅ ባይሆንም በክትትልና ቁጥጥር ይሄ ተዘዋዋሪ ፈንድ ምን ውጤት አስገኝ ስራ ላይ ምን ያህል ዋለ ብለን በክትትልና ቁጥጥር የምንሰራው ስራ ነው ማለት ነው። ሌላ ስፔሲፊካሊ ወጣቶችን የተመለከተ ያው እንግዲህ ከተለያዩ ነገሮች ነፃ እንዲሆኑ ቅድም እንዳልኩት የመድኃኒትና ቁጥጥር አዋጅ ማለት ነው። ወጣቶች ከተለያየ የአደንዛዥ እጽ፣ የአልኮል፣ የምንና የመሳሰሉ ነገሮች ነፃ እንዲሆኑ ይህን በህግ የመከልከል ስፔሻሊ ከእድሜ በታች የሆኑ ከ21 ዓመት እድሜ በታች የሆኑ ልጆች ወደዚህ እንዳይገቡ የሚከለክል ይህንንም ያካትታል።
የህዝብ ተወካዮች ምክር ቤት እንደራሴዎቹ ከሁለት ወራት የክረምት እረፍት በኋላ በመስከረም ወር መጀመሪያ ግድም የ2012 አዲስ የሥራ ዘመኑን ይጀምራል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ ለዘገባው። ክቡራትና ክቡራን አድማጮች ዝግጅቶቻችንን amharic.voanews.com ዌብሳይታችን ላይ ታገኛላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናው በእጅ ስልካችሁ voa.horn.mobi ላይ ዝግጅቶቻችንን ልታዳምጡ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕስቶርና ከፕሌይ ስቶር አፖቻችንን ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። እንዲሁም በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2:30 በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታዳምጡ እንጋብዛለን። ከምሽቱ 3:27 ነው አሮጌው ዓመት ሊጠናቀቅ ከቀሩት ጥቂት ደቂቃዎች፣ 2 ሰዓት የማይሞላ ጊዜ ወይም 3 ሰዓት የማይሞላ ጊዜ ማለት ነው። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
ዛሬ አሜሪካውያን ከ18 ዓመታት በፊት በዛሬው ዕለት ለአውሮፓውያን መስከረም 11 2001 ዓመተ ምህረት በተፈጸመው የሽብር ጥቃት የተገደሉ ሰለባዎችን እያሰቡ ናቸው። ኒውዮርክ፣ ቨርጂኒያ እና ፔንሲልቬኒያ ውስጥ በተፈጸሙ ጥቃቶች ቁጥሩ ወደ 3000 የሚጠጋ ሰው ነው ያለቀው። የተወሰኑ የእስላማዊ መንግስት ቡድን አባላት ያላቸውን በቁጥጥር ስር ማዋሉን የኢትዮጵያ የመከላከያ ሚኒስቴር አስታውቋል። ያልተያዙ ነገር ግን ጥብቅ ክትትል እያደረገባቸው የሚገኙ እንዳሉም ነው ያመለከተው። በተጠናቀቀው 2011 ዓመተ ምህረት ውስጥ የኢትዮጵያ ፓርላማ 90 ህጎችን፣ የብድር ስምምነቶችንና ውሳኔዎችን ማጽደቁ ተገልጿል። አንዳንዶቹ በእንደራሴዎች በሙሉ ድምጽ የጸደቁ ሲሆን አንዳንዶቹ ደግሞ ለወትሮ የኢትዮጵያ ፓርላማ ባልተለመደ ሁኔታ ከፍተኛ ሙግት የተስተዋለባቸው፣ አለመግባባትም የነበሩባቸው በድምጽ ብልጫ የተወሰኑ እንደሆኑ ተገልጿል። ባለፈው ሳምንት ሕክምና ላይ በነበሩበት በሲንጋፖር ሆስፒታል ያረፉት የቀድሞ የዚምባብዌ ፕሬዚደንት ሮበርት ሙጋቤ አስከሬን ዛሬ ሐራሬ ገብቷል።
አመሰግናለሁ ቆንጂት ለሰዓቱ ዋና ዋና ዜና። ፕሮዲውሰሩ ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ አሉላ ከበደ። እንዲሁም እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጅት ታየናን።
እንኳን አደረሳችሁ በድጋሚ ክቡራትና ክቡራን። ነጽሩ ሰናየ ዘመነ ዘመነ ፍስሐ ወፍቅ
የተከበራችሁ የአሜሪካ ድምፅ አድማጮችና ተከታታዮች ለመላው ሕዝብ እንኳን ለ2012 ዓመተ ምህረት በደህና አደረሳችሁ እንላለን።
የመልካም ምኞት መግለጫ በእናንተም በኩል በራዲዮ ማስተላለፍ የምትፈልጉ በስልክ ቁጥር 202-205-9942 የውስጥ መስመር 14 ላይ መልእክቶቻችሁን ካሁን ጀምሮ አኑሩ። በኢሜይል horn@voanews.com መላክ ወይም በፌስቡክ አት ቪኦኤ አምሃሪክ ላይ ማኖር ትችላላችሁ።
መልካም አዲስ ዓመት። የአሜሪካ ድምፅ
በጋሻው ተስፋ የተዘመረላችሁን የአውድ አመት መዜማ ነው የሰማችሁት። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። 3 ሰዓት ከ32 ደቂቃ ሆኗል። አሁን አዲስ አበባ ላይ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በፌስቡክም በቀጥታ ልትከታተሉ ትችላላችሁ ዝግጅታችንን።
ዝግጅታችንን ስንቀጥል ወደ ድሬዳዋ ይሆናል የምናመራው የምንወርደው። የድሬዳዋ የዓመት በዓል ገበያ በአንዳንድ ምርቶች ላይ ጭማሪ የታየበት ሲሆን የበዓሉ ሰሞን ግን ከቺኩንጉንያ ወረርሽኝ ጋር ተያይዞ የተቀዛቀዘ ነው ተብሏል። በሐረር የአቅርቦቶች ዋጋ ከድሬዳዋ ይልቅ ቅናሽ የታየበት መሆኑን ሸማቾችን ዋቢ አድርጎ ሪፖርተራችን አዲስ ቸኮል በድሬዳዋ ቀፊራና ዋበሪ ገበያዎች እንዲሁም በሐረር ሸዋበር ላይ ተዘዋውሮ ያጠናቀረውን ዘገባ እንሆ።
በድሬዳዋ ከእንቁጣጣሽ በዓል ጋር በተያያዘ የእህልና የቁም እንስሳት ዋጋ ላይ እምብዛም ጭማሪ ያልታየ ሲሆን በዶሮና የአትክልት ውጤቶች በተለይም በሽንኩርትና ቲማቲም ላይ አዲስ ዓመትን አስታኮ ከፍ ያለ ዋጋ ጭማሪ ታይቷል።
ራሱን ያስታወቅ
አንተስ ሚያምስ ባል ገበያ
ይሄ ውድ ነው። ዶሮም 400 ብር ነው የገዛ ነው።
ይሄ ዶሮ 400 ብር ነው የገዙ? ሌሎች የአመት በዓል ገበያዎች
የአመት በዓል ገበያ እንግዲህ ቅቤ አይገዛውም። ሽንኩርትም 120 ብር
ሳህኑ ማለት ነው። ስንት ነው ቲማቲም ኪሎ? 100 ሽንኩርት 130 ሰሞኑን ለአመት በዓል ነው የጨመረው? ስንት ነው? በገበያዎቹ ተዘዋውረን ያነጋገርናቸው ሸማቾችና ሻጮች እንደሚሉት በአንጻሩ በእህል ምርቶችና እንስሳት ላይ የዋጋ ጭማሪ ብዛም አልታየም። እዚህ እህል ቤት ኃላፊ ነዎት? ሰሞኑን የእህል ዋጋ ምን ይመስላል? እስኪ ዋና ዋና የሚባሉት የእህል ምርቶች ላይ ዋጋቸው ምን እንደሚመስል እንንገር። ምስል
እንግዲህ የእህል ምርት ላይ ገና ወደፊት እየጠበቅን ያለን ነው። እስካሁን ድረስ ያለው ያው እየጨመረ ያለ ነገር ነው እንጂ እየወረደ ያለ ነገር የለም።
በስንት ይሸጣል? ዋና ዋና ጤፍ፣ ሌሎች ሌሎች
ጤፍ ያው እንደ አይነቱ የሚሸጠው ማለት ነው። እስከ 30 ይገኛል ጤፍ ነው። ከ31 እስከ 32 34
ሌሎች ላይ ጭማሪ ያለ ከበዓሉ ጋር ተያይዞ?
አይ በበዓሉ ምክንያት በማድረግ የጨመረ ነገር የለም። ያው መጀመሪያ እንዳለ ያለ ነገር ነው።
ስንት ይሸጣል? 5 ስንዴ ምናምን ሌሎች
ስንዴ እስከ 25 እንደዚህ ይሸጣል።
ምስርም
እንደ እስከ 60 እስከ 55 እንደዚህ ይሸጣል።
ከበዓሉ በፊት ለምሳሌ ከ2-3 ዓመት በፊት ጤፍ ስንት ይሸጥ ነበር?
በዚህ ውስጥ በተመሳሳይ ዋጋ ነው የሚሸጠው።
ኦኬ። ለሰሞኑ ባሉን ማስተካከያ ጨመረ ነገር
የለም? አዎ፣ ባሉን ምክንያት አድርጎ የጨመረ ነገር በዙሪያ ላይ ያለ ነገር የለም። ሁሉም ያው ፍራቻ ላይ ነው ያለው።
ኦኬ። ማለት ምን አለ
ፍራቻ ስለ መጀመሪያ መሃል ላይ የገዛነውን ለማጣራት እንምንለው ነው እንጂ ምናልባት ገብቶ ይረክሳል የሚል ነገር ያ ስጋትም ስላለን በመጀመሪያው ዋጋ ነው አልጨመርንም የሚሸጠው ማለት ነው። ያው ተመሳሳይ ነው ገበያችን፣ አንድ አይነት ነገር ነው።
በዋበሬ ገበያ የቁም እንስሳት ላይም የጎላ ጭማሪ አልታየም።
ገበያ ያው ምንም አይልም፣ ጥሩ ነው፣ ቆንጆ ነው። አምናው በጣም ፍየሉ ገብቷል። እነዚህ አሁን 4000 ነው፣ ይህ 3500፣ እነዛ ደግሞ እስከ 2500፣ 2100 አለ የሚቀንስ፣ በዛም 18ም አለ። እንደ ደረጃቸው ነው። ያቺኛው 17 18 ልጅ እሷ በዚህ ለአመት ባሉ ብለን ያመጣ ናቸው። በጣም ትልቅ የሚባለው እስከ 5000 እና 6000 ነው፣ አላለፈም። መካከለኛ እስከ 2000 ጀምሮ እስከ 3000 ነው። አነስተኛ ደግሞ ከሁለት እስከ 1000 ብር ማለት ነው።
ገበያውስ እንዴት ነው የዘንድሮ?
አሁን ዘንድሮ ገበያ በጣም ከአምናው በጣም አሁን ለውጥ አለው። ቀንሷል። አሁን ፍየል
ዋጋ
ቀንሷል። ገዢዎቹ ያው እንደ በፊቱ እንኳን ባይሆኑ ያው ፍየል እየተገዛ ነው። እስካሁን ገና ያው ሲጠቃልሉ ነው የምናውቀው። ከብት ብዙ የተሸጠ አይደለም።
ስንት እየተባለ ነው?
ከብቶች ያው እስከ 20 አለ። ያው እስከ 16 እና 17 ነው።
በሐረር ከተማ በትላንትና ሁለት ሸዋ ብር የዶሮና አትክልት ውጤቶች በተለይም በሽንኩርትና ቲማቲም ላይ የዋጋ ጭማሪ ቢታይም ከድሬዳዋ አንጻር ግን የዋጋ ቅናሽ አለ። ዶሮ እስከ 150 ብር የሚገኝ ሲሆን የሽንኩርትና ቲማቲም ዋጋ በኪሎ ከ27 እስከ 30 ብር ነው። ታዲያ ባለፉት ሳምንታት በድሬዳዋ የታየው ቺኩንጉንያ ወረርሽኝ በአስር ሺዎች የሚቆጠሩ የከተማ ነዋሪዎችን ማዳረሱን ተከትሎ በበዓሉ ላይ የራሱን ተጽዕኖ ማሳደሩን ሸማቾችና ሻጮች በተመሳሳይ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ሰብሰብ ብለው እንግዲህ አለቃ ላይ ወጣሉ። በሉ እንግዲህ ጎረቶቹ ራቅ ብላችሁ እህቶቻችሁን ይዋቸው።
አዲስን እናመሰግናለን ለዘገባው። ክቡራትና ክቡራን አድማጮች፣ የጤና ጥበቃ ሚኒስቴር የዓመቱን የጤና ግምገማና የሰሞኑን ሁኔታ አስመልክቶ የሰጠን ጠቅላላ መግለጫና ማብራሪያ አለ። ከሰሞኑ ይዘንላችሁ እንመለሳለን። ለድሬዳዋና አካባቢው እንዲሁም በሌሎች አካባቢዎች የተለያዩ ወረርሽኞች በታዩባቸው ሁሉ ሕመም ላይ ላሉ ፈውስን እንመኛለን። ቀጥሎ እየሰማችሁ ያላችሁት የዘርዓለም ዘውዱ፣ የሰው ዓለም ደምሌና የአላቸው አስቻለ የአዲስ ዓመት የከትናንት በስተያ አዲስ ጣዕመ ዜማ ነው። ጥቂት አዳምጡት። እናመሰግናለን ለሙዚቃው። ቀረ ዓለም ዘውዱ፣ ሰው ዓለም ደምሌና አላቸው አስቻለ ለአዲስ ዓመት ከትናንት በስቲያ ያወጡትን እንግጫችን ደነፋ አዲስ ጣዕመ ዜማ ነበር ያሰማናችሁ። ወደ ተከታዩ የአዲስ ዓመት ሰሞን ዘገባ እናልፋለን።
የአዲስ ዓመት ሰሞን በአማራ ክልል ምን እንደሚመስል አስቴር ምስጋናው ከባህር ዳር በርከት ያሉ ዘገባዎችን አድርሳናለች። አንዱም ያለፈው ዓመት የምሁራን ግምገማ ይገኝበታል። ቀጥሎ ይቀርባል።
በኢትዮጵያ 2011 እንዴት አለፈ? 2012ስ ምን ተስፋና ስጋቶችን ይዞ ይመጣል? በማለት በባህር ዳር ከተማ ያሉ ምሁራንን አስተያየት ጠይቄያለሁ። ምሁራኑ በአስተያየታቸው በ2011 የተመለከቱትን በ2012 ደግሞ የሚጠብቁትን አስተያየታቸውን እንዲህ ሰንዝረዋል። ፕሮፌሰር ሹመት ሲሸኝ በአሜሪካን ሀገር ቨርጂኒያ ግዛት ውስጥ በሚገኘው ክሪስቶፈር ኒውፖርት ዩኒቨርሲቲ ውስጥ ለ30 ዓመታት ያህል የታሪክ መምህር ሆነው አገልግለዋል። በባህር ዳር ዩኒቨርሲቲ ከአንድ ዓመት ወዲህ ተጋባዥ መምህር በመሆን የታሪክ ትምህርት እያስተማሩ ነው። ለውጡን ተከትሎ በኢትዮጵያ የታየው ጥሩ ጅማሬዎች እንዳልቀጠሉና በአክራሪ ጽንፈኛ ኃይሎች ተጠልፎ ወዳልተፈለገ መስመር እንደገባ ይናገራሉ።
ተስፋ ሰጪ የሚመስሉ የለውጥ አራማጅ መሪዎች ደግነትን፣ መተቃቀፍን፣ እርቅን አጉልተው በማሰማት የአብዛኛውን ሕዝብ ተስፋ ከፍ ያደረጉበት ኢትዮጵያም ለረጅም ዓመታት አይታው የማታውቀውን አጽናኝና እድል ያገኘችበት መስሎ የታየበት ዘመን ነው። አሁን እንግዲህ ወደፊቱ ትንሽ ችግር ውስጥ የገባ የሚመስለኝ እና ተስፋችንም በቅርቡ ደብዘዝ እያለ መታየት የጀመረው መድረኩን የጨበጡት ጽንፈኞች የተሻለ ወደፊትን በመመስረት ፋንታ ዛሬ ሁሉም ለኔ በሚሉ ኃይሎች ከፍተኛ የሆነ ጽንፈኛነት የተላበሰው ለእርቅ ራሱን ያላመቻቸ የኢትዮጵያን እጅግ በጣም ውስብስብ የሆኑ ችግሮች ያላገናዘበ ኃይል መድረኩን ወደ መጨበጥ እየተቃረበ ይመስለኛል። ቀደም ሲል ለለውጡ ተስፋ ሰጥተውት የነበሩት ብዙዎቹ መሪዎችም በዚህ ጽንፈኛ ኃይል ወይ ተስፈራርተው ወይ ደግሞ ሳይቀድመን እንቅደመው በማለት የእሱን የራሱን አጀንዳም ጭምር እያራመዱ ይገኛሉ። እኔ በታሪክ ማስታውሰው አለኝ መንግስቱ ኃይለማርያም እና በሱ ዙሪያ የነበሩት የደርግ አባሎች ኮሚኒስት አልነበሩ። ለውጡን እንደ ማንኛውም ሕዝብ ሊፈልጉት ይችላሉ። ግን ያ ለውጥ ተማሪው ያቀነቅነው በነበረው መንገድ እንዲሄድ እዚያ ውስጥ ያሉ ኃይሎች ብዙዎቹ በልባቸውም በሀሳባቸውም አልነበረም። ግን እንደ ኢህአፓ፣ እንደ መኢሶን እንዲሁም አጠቃላይ እጅግ በጣም አክራሪ ተራማጅ የነበረው የተማሪ ኃይል እየገፋቸው ሲመጣ እኛ ከዛ ከምንነጠል ወይም ቀድሞን ከሚሄድ እንቅደመው በሚል ከተማሪውም የበለጠ ማርክሲስት ሆነው ብዙ ነገር ደርሷል።
ይህ በቅርቡ ካልተመለሰ በሀገሪቱ የከፋ ቀውስ ሊፈጥር ይችላል የሚል ስጋት አንጸባርቀዋል። ፕሮፌሰር ሹመት
መንግስት ሊያደርጋቸው የሚገባቸው ህጋዊ መከላከሎች ሊኖሩ ይችላሉ። የመንግስት ሚናም ይሄ ነው። ሁኔታዎች ከእጅ ወጥተው ወደ አልተጠበቀ አደጋ እንዳይመሩ አደብ እንዲገዛ፣ በአብዛኛው ስርዓት ህግ የግድ አስፈላጊ ነው። መንግስት ህግና ስርዓትን ሊያስከብር ካልቻለ የመንግስት ሚና ጠፍቷል ማለት ነው። መንግስት በተለይ በዚህ ባለፈው አንድ አመት ውስጥ ያንን ሚናውን የተረዳ አይመስለኝም ወይ አቅም አጥቷል። ለብዙዎቹ እጅግ በጣም በሚያደናግር አይነት መንገድ ሁኔታዎቹ ሲደረመሱ፣ ክምሩ ሲናድ እያየ ከዳር ሆኖ ተመልካች ሆኗል። ይሄ ምናልባት የመሪዎቹ የግል ባህሪ ሊሆን ይችላል። እኔ መቼም ነው የሴራ ነው ብዬ አላምነው። አንድ ምሳሌ ልጥቀስልሽ። በታሪክ እነ ጎርባቾቭን እናውቃለን። ጎርባቾቭ እጅግ በጣም ብሩህ የሆነ ያንን የማያዋጣና የማያዛልቅ የሶቪየት ስርዓት የለወጠ ታላቅ መሪ ነው። ነገር ግን ሁኔታው መበላሸቱን ከወንበሩ የልሲን አንስቶ እስኪወረውረው ድረስ አልተረዳም። ያን የመሰለ ብሩህ አእምሮ ያለው ሰው እንደዚህ ያለ ድክመትም አብሮ ተሸክሞ የሚሄድ ነው እና በእኛም ሀገር ያ አደጋ እንዳይመጣ ብርቱ ጥንቃቄ ማድረግ የሚያስፈልግ ይመስለኛል።
የ2012 የመንግስት ዋነኛ ትኩረት ምን መሆን አለበት ብሎ ያስባሉ?
ፖለቲካችን አሁን ባለው ሁኔታ ከቀጠለ ኢኮኖሚው እየባሰ መሄዱ አይቀርም። አብዛኛው ሰው ዛሬ በአሁን ባለው የሁከት ሁኔታ እለት እንጀራው ላይ ስላላተኮረ ነው እንጂ ብሶቱ ከፍተኛ ነው። በመኖርና ባለመኖር መካከል ባለው የደህንነት ጥያቄ ላይ ያተኮረ ነው አሁን ትኩረቱ። በዘረኝነት ላይ በተመሰረተ አጀንዳ ምክንያት ዘላቂውንና የረጅም ጥቅማቸውን የዘነጉት ይመስለኛል። ብዙ አካባቢዎች ሁኔታው በእውነቱ የጨለመ ይመስላል። እኔ ብዙ አደጋዎች ይታዩኛል።
ሌላው ያነጋገርኳቸው የባህር ዳር ከተማ ነዋሪ የህግና ጠበቃ አማካሪ አቶ ጌታቸው ወንድም ናቸው። ከለውጡ በፊት የነበረውን የህዝብ አብዮት በማጣቀስ ነበር የጀመሩት።
ከ2010 ስንጀምር 2010 በሀገራችን አብዮት በሚባል ደረጃ ከፍተኛ የሆነ የመንግስት የህዝብ ተቃውሞ በመንግስት ላይ የነበረበት አመት ነው። በንጽጽር ከገለጽ ነው 2010 በጣም የከፋ አመት ነው። ምክንያቱም ህዝብ መንግስትን በቃኝ ይላል፣ መንግስት ደግሞ አለቅም ይልና ጥያቄውን የህዝብን ጥያቄ በኃይል ለማፈን ሲጠቀምበት የነበረ የተለያዩ ግድያዎችን፣ የተለያዩ እስሮችን በጣም በብዛት በቁጥር የሚታክቱ እስሮች፣ አፈናዎች ሲደረጉ የነበረበት አመት ነው። 2011 ደግሞ በተቃራኒ ከህዝብ ያው ከፖለቲካ ባህላችንም አንጻር ትክክለኛ የዲሞክራሲ ጅማሮ ሲታይ የሚነሱ ጥያቄዎች በሙሉ ተነስተዋል። ለእኔ 2011 ከ2010 የሚነጻጸር አይደለም። በጣም በጣም ጥሩ ጅማሮች የታዩበት ነው። መንግስት ባንዴ ሁሉንም ማከናወን ስላልቻለ ነው እንጂ ለምሳሌ ከህግ ማሻሻል ጀምሮ፣ ከተቋማዊ ግንባታዎች ማስተካከሎች ጀምሮ ከ97 ጀምሮ እኮ የምርጫ ቦርዱ በመንግስት ተቆጣጥሮት የነበሩትን አይተናል እኮ። ተቃዋሚም ተመራጭ አንዷ የነበረች ብርቱካን ሚደቅሳል ምርጫ ቦርድን የተሾመችበት አመት ነው። ምንም ቢሆን ይሄ እኮ አንድ ለውጥ ነው በራሱ። ህጎቹ የተቃዋሚ ፓርቲዎች በነጻነት ከመንግስት ጋር የሚወያዩበት የነበረ አመት። እንደዚህ እንደዚህ ነገሮች እንደ ህግ ባለሙያ ሳየው የስርዓት ለውጥ ጅማሮች በደንብ የታዩበት በየቦታው በሁሉም ዘርፍ ላይ የታዩበት አመት ነው። ስለዚህ በጣም የተሻለ አመት ነው ለኔ 2011። ነገር ግን ከማህበራዊ አንጻር ስታየው የከፉ ብዙ በቁጥር የተፈናቀሉ ሰዎች አሉ፣ የእርስ በርስ ግጭቶች አሉ። በፊት መንግስትና ህዝብ ነው የነበረ፣ አሁን ህዝብ እርስ በርስ የሆነበት ሁኔታ አለ። ያ ደግሞ መንግስትም በጊዜ ማከናወን ያለበትን ተግባር ባለማከናወኑም የመጣ ነው። አንድም ሁሉን ነገሮችን በመለሳለስ ላሳልፋቸው፣ እነዚህ እንፍታቸው። ያ ደግሞ ከህብረተሰቡ ባህል ጋራ ገና ስላልተዋሃደ ግጭቶቹና የህይወት መጥፋቱ እየቀደመው ነው የነበረ እና ቶሎ ቢቆጣጠራቸው በተለይ ሴኪሪቲ ስራው አሁን የደህንነት ስራው በጣም ተጠናክሮ በእነዚህ ኤሪያዎች ላይ ትኩረት ሰርጎ ቢሰራ ነገሩ ግጭቶች ሳይፈጠሩ ሶሉሽን መስጠት ይቻል ነበረ ብዬ አምናለሁ።
ከፖለቲካው አንጻር የ2012 የመንግስት ዋነኛ ትኩረት ምን መሆን አለበት ብሎ ያስባሉ?
በ2012 የመንግስት ትኩረት ብዬ ማምነው እንደነገርኩሽ በ2011 ላይ የታዩ በጣም መጠነ ሰፊ የብሔር ግጭቶች አሉ፣ መፈናቀሎች አሉ። እነሱን በዘላቂነት መፍትሄ መስጠት በተለይ እኔ ያኛውን መንግስት ሊሰማውም አይፈልግም ነበረ፣ ይሄኛው መንግስት ግን ሊያደርገው ነው ብዬ አምናለሁ። ብሔራዊ እርቅ የሚባል ብሔራዊ መግባባት የሚባል በጣም ከፍተኛ የሆነ ከሶስት መንግስታቶች ከንጉሱ ጀምረሽ ብትመጪ በደርግም ሰዓት አሁን በኢህአዴግ 27 ዓመትም በወያኔ ስርዓትም የነበሩ እነዚህ በፍጹም ልባዊ በሆነ በሰላም መንገድ ብሔራዊ እርቅና ብሔራዊ መግባባት መፈጠር አለበት። መንግስት ይህንን ትኩረት ሰጥቶ ሊሰራው ይገባል ብዬ አምናለሁ። ሌላው በኢኮኖሚው ረገድ አሁን ከለውጡ ጀምሮ ከ2010 ምናልባትም ከ2008 ጀምሮ ሲንከባለል የመጣ ከፍተኛ የሆነ የኢኮኖሚ መዳከም መቀዛቀዝ አለ። ቱሪዝሙ በጣም ተመቷል። እነዚህ ነገሮችን ለማነቃቃት መንግስት ትኩረት ሰጥቶ መስራት አለበት። ኢኮኖሚው መነቃቃት አለበት። ኢኮኖሚው ካልተንቀሳቀሰ በእርግጠኝነት ምናልባትም የማይጠበቁ የወጣት አመጾች ሊፈጠሩ ይችላሉ። ህግን እንደ መንግስት የማስከበር ስራውን ግን በከፍተኛ ትኩረት አስቀድሞ ነገሮችን ግጭቶችን አንድ እርምጃ ቀድሞ በቁጥጥር ስር የማድረግ ስራውን ግን መስራት አለበት። አንዱ እየተነሳ እንደፈለገ ይህን ብሔር ወክያለሁ ብሎ ግጭት የሚፈጥር ንግግሮችን፣ ግጭት የሚፈጥሩ መግለጫዎችን እየሰጡ ነው። እነዚህ ነገሮች ማህበራዊ ድረገጾችን ደግሞ እልባት ማግኘት አለባቸው።
በእርስዎ እምነት 2012 የምርጫ ዓመት ነው? ምርጫው እንደታቀደው በ2012 መካሄደስ አለበት ብሎ ያምናሉ?
እንደኔ የግል አስተያየቴ 2012 የምርጫ ዓመት ነው ብዬ አላምንም። አይተናቸዋል፣ መንግስት ሲቀልድብን የኖረ ምርጫ አደረግን እያለ እንደዚህ አይነት ነገሮች ደግሞ ለውጡን ተከትሎ አሁን ብዙ ተቃቃሩ የተበላሹ ነገሮች አሉ። እነዛ ወደ ቦታቸው መመለስ አለባቸው። አሁን ስልጣኑን የያዘው የመንግስት አካል አለ፣ ከዛ ውጭ ደግሞ 100 ምናምን የምርጫ ፓርቲዎች አሉ። ገና በመግባባት በመነጋገር የምናለሰለሳቸውና ምንፈታዎች ብዙ ነገሮች አሉ። ሌላው ደግሞ እነዚህ መፈናቀሎች እስካሁንም የመጨረሻ እልባት አላገኙም፣ ያልተመለሱም አሉ በቦታቸው። እንዳልኩሽ ኢኮኖሚያዊ ከፍተኛ የሆነ ችግር አለብን። ማህበራዊ ቀብስ ላይ ነን። ፖለቲካው ብሔር ሆኗል። አሁን በጣም ጽንፍ የረገጠ ሆኗል። ማንም ተወክሎ እኔ ይሄን ወክያለሁ ነው እንጂ በሐሳቡ የሚሞግት የለም። አሁን ብሔሩን ተደብቆ ነው ሁሉም ገና ፖለቲካው መልክ አላዘም። ስለዚህ ምንድን ነው ምርጫ የምታካሄጂው? ለእኔ በጣም ያሳስበኛል። እንደውም
በወቅታዊ ጉዳዮች ዙሪያ ከምሁራን ጋር የነበረኝ ቆይታ ይህን ይመስላል። ያዘጋጀሁላችሁ አስቴር ምስጋናው ነበርኩ ከባህር ዳር።
አስቴርን እናመሰግናለን ለዘገባው። የአሮጌው ዓመት ግምገማ፣ ሌሎች የአውድ ዓመት ሰሞን ዘገባዎቿ እና የሌሎቹም ዘጋቢዎቻችን ዘገባዎች በነገው ምሽት ስርጭታችን በስፋት ይደመጣሉ። አሸብር በላይ ለጋቢና ቪኦኤ አድማጮች ዛሬ የጋበዘውን አዲሱን የአውድ ዓመት ጣዕመ ዜማ እንጋብዛችሁ። ዋዜማ ይባላል።
እንደምን አላችሁ ውድ አድማጮቼ። ድምፃዊ አሸብር በላይ ይባላለሁ። አዲሱን ዋዜማ የተባለውን ዘፈን በጋቢና ቪኦኤ ጋብዣችኋለሁ።
ለዋዜማው ያህል አሸብር በላይን እችን ያህል ካስነካናችሁ ከተከታዩ ዘገባ በኋላ ሰፋ ብሎ ይመለሳል። ወደ ተከታዩ ዘገባ እናልፋለን። መጪው የ2012 ዓመተ ምህረት ምርጫ በተያዘለት ጊዜ ካልተካሄደ ሀገር ሊበተን ይችላል ሲሉ የትግራይ ምክትል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል አስጠንቅቀዋል። የተጠናቀቀውን ዓመት የገመገሙበትን መግለጫ የተከታተለው ሙሉጌታ አጽባሃ ተከታዩን ዘግቧል።
ከሁለት ሰዓታት በላይ የቆየው የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋዜጣው መግለጫ ለ2012 ለመላው የኢትዮጵያ ሕዝብ የእንኳን አደረሳችሁ መልእክት አስተላልፏል። ምክትል ርዕሰ መስተዳድሩም 2011 ክልላቸውን በተስፋና ፈተና ይዞ ያለፈበት ዓመት ነበረ ብለዋል።
ለኢትዮጵያ ብሔር ብሔረሰቦችና ሕዝቦች 2011 ዓ.ም አገባደን ወደ 2012 የሚገባበት ዋዜማ ነው የደረስነው። ለሁላችሁም እንኳን ለአዲስ ዓመት አድርሳችሁ ማለት እወዳለሁ። ያለፈው ዓመት 2011 በርካታ ችግሮች የታየበት ብዙ ለውጦችን ለማምጣትም እንቅስቃሴ ያካሄድንበት ነው። ከትግራይ አንጻር ብዙ ፈተናዎች የገጥመውናል። በትግራይ ላይ ብዙ ጫና እንደ መንግስትም ከፌደራል መንግስት ጀምሮ ሌሎች ድርጅቶች በትግራይ ላይ ያነጣጠረ ዘመቻ ሲያካሂዱ ነው የከረሙት።
በዚህ ዓመት በተለይ በክልሉ ህዝብና ክልሉ እየመራ ላለው ፓርቲ ያነጣጠረ ከፍተኛ ርብርብ የተካሄደበት ዓመት ነበረ በማለት ተናግሯል። በተለይ ደግሞ በመንግስት ሚዲያ ጨምሮ ህዝቡን ወደ ጥቃት የሚያስገቡ ዶክመንታሪ ፊልሞች የቀረቡበት እንደነበረ ገልጸዋል።
የሁሉም ችግር ምንጭ አንድ ድርጅት አንድ አካባቢ ነው በሚል ራሳቸውን ንጹህ አድርገው የሁሉም ችግራቸው መፍቻም አንድ አካባቢ ላይ እርምጃ መውሰድ ነው በሚል ብዙ ርብርብ የተደረገበት በዚህ ህዝብ ብዙ ግፍ ለመፈጸም ታቅዶ ግን ደግሞ ኢትዮጵያ ህዝብ ያለበት ተቀባይነት ስላልሰጠው ይህን ሀሳብ ተግባራዊ ባይሆንም እንደ ሀሳብ እንደ ግፊት በትግራይ ላይ ያነጣጠረ ሰፊ ዘመቻ በአገራዊ ሚዲያዎች ትልቅ ርብር በትግራይ ላይ የተባለ በአጠቃላይ መመስገን ያለበት ነው። ሀገራችን ወደ ከፋ ቀውስ ሊያስገባ የሚችል እንቅስቃሴዎች ናቸው የነበሩት። በሂደት ግን ህብረተሰቡ ስላልተቀበለው በግልጽም በአንዳንድ አካባቢም ስለተቃወመው ነገሩ እንዲረግብ ሌሎች ስራዎችንም በተሻለ ሁኔታ ለመስራትም እድል የተገኘበት ሁኔታ እናያለን።
በህግ የማስከበር ሂደት ላይም ብሔር በመለየት የማሰር ሂደት ነበረ ያሉት ዶክተር ደብረጽዮን በዚህም የሌሎች ብሔር ተወላጆች እየታሰሩ ቢኖሩም ትኩረት ያደረገው ግን በትግራይ ተወላጆች ላይ ነበር ብለዋል። በተጨማሪም የክልሉ ኢኮኖሚያዊ እንቅስቃሴ ለመግታት መንገዶች የመዝጋት ሂደት ነበር። እንዲሁም የትግራይና የአማራ ህዝቦች ገበያ የሚጎዳ ዝርፊያ መኪኖች በመያዝ የተካሄደበት ዓመት ነበር ብለዋል። በ2011 ዓ.ም ለጥቃት የሚዘጋጅ ኃይል ነበር። ይህም እኛ ባደረግነው የጸጥታ መዋቅር ማጠናል በማጠናከር ሊመጣ የነበረውን ጥቃት አስቁመነዋል በማለት ገልጿል። ባለፈው አመት ከታዩ ፍጻሜዎች መካከለም የሀገር መከላከያ ኢታማጆር ሹምና የክልል አመራሮች ባንድ ቀን የተገደሉበት አመት ነበር ብሏል። ይህንንም የነበረውን አደጋ እየባሰ ሄዶ እስከ ግድያ እንደደረሰ ያሳያል በማለት ተናግሯል። ከነበሩ ተስፋ ሰጪ እንቅስቃሴዎች ብለው ያነሱት ደግሞ የኢትዮጵያና ኤርትራ የሰላም ግንኙነት ነው። ይህ ህዝቡ ለ20 አመታት ተለያይቶ የነበረ እንዲገናኝ አድርጓል ብለዋል። ይህ ግንኙነት እንዲጠናከር ተዘግተው ያሉት ሁለቱንም ሀገራት የሚያገናኙ መስመሮችም እንዲከፈቱ ግንኙነቱንም ለመቀጠል ህዝብ ፍላጎት አለው በማለት ገልጸዋል። በሚቀጥለው አመት ሰላም የማስጠበቅ ሂደት ዋነኛ ስራ ነው ያሉት ምክትል ርዕሰ መስተዳድሩ ሀገራዊ ምርጫ በጊዜው መካሄድ አለበት ብለዋል። ካልተካሄደ ግን መንግስት አልባ መሆን ብቻ ሳይሆን ሀገርም ይበተናል አግሯል።
ምርጫ እንዳይካሄድ የሚፈልጉ ኃይሎችም አሉ። ይሄ ተቀባይነት ሊኖረው አይችልም። ሀገራችን ሰላሟን አጣ መጨረሻው እርጥበታትና የምትቀርበት ሁኔታ የሚፈጥር ስለሆነ ለምርጫ ሁሉም ፌደራል መንግስቱ፣ ክልሎችም፣ ፓርቲውም፣ ህዝቡ ከሁሉ በላይ ህዝቦች፣ ብሔር ብሔረሰቦችና ህዝቦች ምርጫ በወቅቱ እንዲካሄድ አስፈላጊ የሆነውን እንቅስቃሴ አስፈላጊ የሆነውን ድጋፍ የማድረግ ተባብሮም የመስራት ምርጫ እንዳይካሄድ እንቅፋት የሚፈጥሩ ወገኖችንም የማስረዳት የማሳመን ስራ ከሁሉም የሚጠበቅ ነው። ሀገራችን ወደ ከፋ ሁኔታ የምትገባበት መንግስት አልባ መሆን ብቻ ሳይሆን አገር አልባ ወደምንሆንበት ደረጃ መውሰደን ስለሆነ ይህን ነገር በጥንቃቄ ምርጫ የማካሄድና ያለማካሄድ ህጋዊ መንግስት የምኖርና ያለምኖር ሳይሆን አገራችን የማስቀጠልና ያለማስቀጠል ሁኔታ ስለሆነ ሁላችን ተባብረን በጥንቃቄ በዋዛ በተዛዛ ይሄ ነገር ወዳልሆነ እርምጃ እንዳይወስደን ያልሆነም ሁኔታ እንዳይፈጠር ያለንን ችግር ተቋቁመን ለማስተካከል እንስራ ባልንበት ወቅት ወደ ገዘፈ ወደ ከፍተኛ ቀውስ የሚያስገባን ውስጥ እንዳንገባ ከፍተኛ ጥንቃቄ እንደሚያስፈልግ ሁላችንም ተገንዝበን በጋራ ህዝቡ የመረጠው ስልጣኑን ያዝ ብለን መንቀሳቀስ መረባረብ የሚጠበቅብን ጊዜ ነው።
በክልሉ ስለተሰሩ የልማት ስራዎች በመግለጫቸው ዶክተር ደብረጽዮን አካቷል። በ2011 የክልሉ የወረዳና የቀበሌ መዋቅሮች የመቀየር ስራ ጥናት መሰረት በማድረግ ተፈጽመዋል ብለዋል። የወጣቶች የመኖሪያ ቤት ጥያቄ ለመመለስም ለ60,000 ወጣቶች የመኖሪያ ቤት እንዲገነቡ መሬት በዚህ አመት ተሰጥቷቸዋል ሲሉ ገልጸዋል። 2012 ዓመተ ምህረት ያሉ ፈተናዎችና እድሎች የሚቀጥሉ ናቸው ያሉት ዶክተር ደብረጽዮን እድሎችን በማስፋት ልንጠቀምበት ይገባል በማለት ገልጸዋል። ህግ የማስከበር ሂደት አስመልክቶ ከአሁን በፊት ለቪኦኤ ማብራሪያ ሰጥተው የነበሩ የጠቅላይ አቃቢ ህግ ኮሙኒኬሽን ኃላፊ አቶ ዝናቡ ትኑ ጠቅላይ አቃቢ ህግ ከፖሊስ ጋር በመሆን የህግ ልዕልና ለማስከበር ማስረጃ በመያዝ እየሰራ ነው ብለው ነበር። ብሔር ለይቶ የሚንቀሳቀስበት ምክንያትም የለውም በማለት ተናግረዋል።
ማንንም ሰው ከህግ ያለመጠየቅ ኢሚዩኒቲ የለም። በብሔር ተመሳጥሮ የሰራ ወንጀለኛ የሚባል የለም። በብሔር ደረጃ የያዘ ወንጀለኛ ተብሎ የተለየ አካላት የለም። በተቋማችንም ያለን መረጃ ከአንድ ብር ብቻ የሚባል አይነት የለም ነው። በቡድንም አይደለም፣ በግለሰብ ደረጃ እያንዳንዱ ግለሰብ በወንጀል ድርጊቱ ያለው ተሳትፎ ነው የሚገልጽ ጉዳይ ነው። አቃቤ ህግ ይዞ እየቀረበ ያለው
ያለማስረጃ ክሳን መሰረትም በቀጣይም ህግ የማስከበር ሂደቱም ተጠናክሮ ይቀጥላል ብለው ነበር። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም።
ኪናው ተሰባሰቡ ለዋዜማው ደስታ ሙሉ ነው ከቤተሰብ ጋር የዋዜማው ለልዩ ነው ፍቅር
ሙሉጌታ አጽባሃን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች መጪው ዓመት የሰላም፣ የፍቅር፣ የጤና፣ የመተሳሰብ፣ የመግባባት፣ የብርቱ ሥራ፣ የስኬት፣ የአብሮነትና የብልጽግና እንዲሆን ከአሜሪካ ድምፅ መላ ባልደረቦች እንመኛለን።
በምሽቱ ፕሮግራም ዋና አዘጋጅ ባሉላ ከበደና በሌሎችም ባልደረቦቻችን ስም እንሰናበታለን። ቆንጂት ታዬና
ሶሎሞን አባተንን አብራችሁን ስለቆያችሁም እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል።
እስከ ዝግጅታችን ፍጻሜ ቀደም ሲል ወደ ጀመርነው የአሸብር በላይ ዋዜማ ጣዕመ ዜማ እንመለሳችሁ።
መልካም አዲስ ዓመት።
ለአዲሱ ዓመት ሁለት ሰዓታት ቀሩ። መልካም አዲስ ዓመት።
ናው ተሰባሰቡ ለዋዜማው ደስታውሉ ነው ከቤተሰብ ጋር የዋዜማው ለልዩ ነው ፍቅር
ዋዜማው ያምራል ዋዜማው ይደምቃል ደስታው ዋዜማው እንደ ዋዜማው ይፋያ ሽቶ ማርታ